ይህ የአሜሪካ ድምጽ ነው። በ19 በ22 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት ግንቦት 6 2016 ዓ.ም መሰናዶ ጀመረ። አርሶ አደሮች ከመሬታቸው ከፋይናንስ ተቋማት ብድር እንዲያገኙ የሚያስችል አዋጅ ጸደቀ።
በጣም ወሳኝ አዋጅ ነው። በተለይም አርሶ አደሮቻችን እስካሁን የሌለ 456 አዋጅ ላይ የሌለ አሁን በዚህ አዋጅ ላይ ተካተተ። ሀገራችን ከደረሰችበት ደረጃ አንጻር የመጠቀም መብት የይዞታ መብታቸውን አርሶ አደሮቻችን አስይዘው በባንክ አስይዘው ገንዘብ የሚያገኙበት የፋይናንስ እጥረታቸውን የሚሸፍኑበት
የምሽቱ አብይ ርዕስ በዚህ ዙሪያ ያተኩራል። በሌላ በኩል በመተማ ወረዳ ታጣቂዎች አደረሱት በተባለው ጥቃት 5 ሰዎች ተገደሉ የሚሉትና እንዲሁም ደግሞ ሌሎች የሀገር ውስጥና የውጭ ሀገር ዘገባዎችና ዜናዎችን ዓለም አቀፍ ዜናዎችና ዘገባዎችን ይዘን ወደ እናንተ የመጣ ነው። ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የምሽቱ መርሃ ግብር እየመራው አብሬያችሁም ዘልቀው ኤደን ገረመው ነኝ። ዋና አዘጋጇ ጽዮን ግርማ እንዲሁም ደግሞ ንጉሱ ታምሬ የድምጽና ምስል ምህንድስናውን ከዚሁ ከስቱዲዮ በመሆን ይከውንልናል። አሉላ ከበደ ዜናውን ለማንበብ እዚሁ ስቱዲዮ ውስጥ አብሮኝ ይገኛል። ሁላችንም አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። አሁን ወደ ዓለም አቀፍ እንዲሁም ደግሞ የሀገር ውስጥ ዜናዎች እንሻገር።
ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶቹን። ጋዛ ውስጥ አንድ የመንግስታቱ ድርጅት የጸጥታ ጉዳይ ሰራተኛ ተገደሉ። በአውሮፓ አገሮች በጥብቅ ከሚፈለጉ ቀንደኛ ህገወጥ የሰው አዘዋዋሪ አንዱ ኢራቅ ውስጥ ተያዘ። ኖርማንዲ ውስጥ በእስረኞች ማመላለሻ ተሽከርካሪ ላይ በደረሰ ጥቃት 2 የፈረንሳይ ማረሚያ ቤት ሰራተኞች ተገደሉ የሚሉት ይገኙበታል። አሁን ወደ ዝርዝሩ። ጋዛ ላይ አንድ የመንግስታቱ ድርጅት የጸጥታ ጉዳይ ሰራተኛ ተገደሉ። ራፋ ወደሚገኘው የአውሮፓ ሆስፒታል በመጓዝ ላይ የነበሩ አንድ የተባበሩት መንግስታት ድርጅት የደህንነትና የጸጥታ ጉዳዮች ሰራተኛ በተሳፈሩበት ተሽከርካሪ ላይ በተከፈተ ጥቃት በመገደላቸውና አንድ ሌላ የስራ ባልደረባቸው በመቁሰላቸው የድርጅቱ ዋና ጸሐፊ ክፉኛ ማዘናቸውን ቃል አቀባያቸው አመለከቱ። የመንግስታቱ ድርጅት ቃል አቀባይ አያይዘውም ዋና ጸሐፊው በድርጅቱ ሰራተኞች ላይ የሚደርሱትን ማናቸውንም ጥቃቶች ማውገዛቸውንና ሙሉ ምርመራ እንዲደረግም ጥሪ ማቅረባቸውን አስታውቀዋል። በተጨማሪም በጋዛ የቀጠለው ውጊያ በሲቪሎች ላይ ብቻ ሳይሆን በረድኤት ሰራተኞች ላይ ጭምር ከፍተኛ ጉዳት እያደረሰ በመምጣቱ አስቸኳይ የሰብአዊ ተኩስ አቁም ስምምነት እንዲደረስና ታጋቾች ሙሉ በሙሉ እንዲለቀቁ የሚለውን ጥሪያቸውን ዋና ጸሐፊው በድጋሚ ማሰማታቸውን አመልክተዋል። ሐማስ የሚቆጣጠረው የጋዛ መገናኛ ብዙሃን አገልግሎት ቢሮ በበኩሉ የእስራኤል ጦር በደቡባዊ ጋዛ ራፋ ከተማ ላይ አንድ የተባበሩት መንግስታት ድርጅት ሰራተኛ ሲገድል አንድ ሌላ ደግሞ አቁስሏል ሲል ዘግቧል። ይህ በእንዲህ እንዳለ እስራኤል በሕዝብ በተጨናነቀችው ራፋ ላይ ሙሉ ወታደራዊ ዘመቻ እንዳታካሄድና እንዲሁም ከጦርነቱ በኋላ ሊከተል ስለሚችለው የስርዓት አልበኝነት አደጋ ዩናይትድ ስቴትስ ያደረባትን ስጋት አስመልክታ ብታስጠነቅቅም የእስራኤል ኃይሎች በትላንትናው ዕለት በደቡባዊ ራፋን ጨምሮ ጋዛ ውስጥ ከሐማስ ጋር መዋጋት መቀጠላቸው ተዘግበዋል። እስራኤል ራፋ ውስጥ በሰላማዊ ሰዎች ከአደጋ መከላከል የሚያስችልም ሆነ የጋዛውን ጦርነት ሲያበቃ ሊፈጠር ስለሚችለው ሁኔታ አሳማኝ እቅድ መንደፏን ዋሽንግተን እስካሁን አላየችም ያሉት የዩናይት ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ለኤንቢሲ የቴሌቪዥን ጣቢያ በሰጡት አስተያየት እስራኤል ከጦርነቱ ማግስት ጀምሮ የበርካታ የሐማስ ታጣቂዎች የሽምቅ ጥቃት በሁከት የተሞላና ስርዓት አልበኝነት የነገሰበትን ሁኔታ የመውረስ ዕጣ ሊጠብቃት ይችላልም ብለዋል። በአውሮፓ አገሮች በጥብቅ ከሚፈለጉ ቀንደኛ ህገወጥ የሰው አዘዋዋሪዎች አንዱ ኢራቅ ውስጥ ተያዘ። በአውሮፓ አገሮች በጥብቅ ከሚፈለጉ አደገኛ ህገወጥ አዘዋዋሪዎች አንዱ ትናንት ሰኞ ሰሜናዊ ኢራቅ ከፊል ራስ ገዟ ኩርዲስታን ውስጥ መያዙን የአካባቢው የጸጥታ ባለሥልጣናት አስታውቀዋል። የክልሉ ጸጥታ ተቋም ባወጣው መግለጫ ጊንጡ በሚል ቅጽል ስም የሚታወቀውን ባርዛን መጅድን ከዓለም አቀፉ ፖሊስ ኢንተርፖል በቀረበልን ጥያቄ መሠረት ተቋሙ የስለላ መረጃ ካገኘን በኋላ ሱሌማን አካባቢ ይዘነዋል ብሏል። ለክልሉ የፍትህ ሚኒስቴር ማስረከቡንም የጸጥታ ተቋሙ ጨምሮ አመልክቷል። የብሪታንያ የብሔራዊ ወንጀል ጉዳዮች ቢሮ በኤክስ ገጹ ላይ የባርዛንን ማርጅድ መታሰር ይፋ አድርጓል። ማርጅድን እንደ አውሮፓውያን ዘመን አቆጣጠር በ2022 ብሪታንያና ቤልጅየም በጋራ ባካሄዱት ምርመራ ቤልጅየም ፍርድ ቤት በሌለበት በሕገ ወጥ የሰው ዝውውር ወንጀል የጥፋተኝነት ውሳኔ የተሰጠው ሲሆን ይህንኑ ተከትሎም ብሪታንያ ሰውየውን ለመያዝ ትብብር እንዲደረግ ተማጽኖ አቅርባ ነበር። ባርዛን ማጂድ 100 ፍልሰተኞችን በአነስተኛ ጀልባዎች እና የጭነት ተሽከርካሪዎች እያሳፈረ በድብቅ ወደ ብሪታንያ ለማስገባት ሞክሮ እንደነበርም የብሪታንያው የብሔራዊ ወንጀል ጉዳዮች ተቋም አመልክቷል። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ የሚተላለፈውን የሰዓቱን የዓለም ዜና ነው። ኖርማንዲ ውስጥ በእስረኞች ማመላለሻ ተሽከርካሪዎች ላይ በደረሰ ጥቃት 2 የፈረንሳይ ማረሚያ ቤት ሰራተኞች ተገደሉ። ታጣቂዎች ዛሬ ማክሰኞ ኖርማንዲ ውስጥ በአንድ የእስረኞች ማመላለሻ ተሽከርካሪ ላይ ባደረሱት በዚህ ጥቃት 2 የፈረንሳይ ማረሚያ ቤት ሰራተኞች ሲገደሉ፣ ሌሎች 3 ደግሞ በጽኑ መቁሰላቸው ተዘግቧል። አንድ በጥብቅ የሚጠበቅ እስረኛ ማምለጡንም የማረሚያ ቤቱ ባለስልጣናት ጨምረው አስታውቀዋል። የእስረኞች ማመላለሻ ተሽከርካሪው ጥቃት በደረሰበት ወቅት መሐመድ አመራ የተባለውን እስረኛ ጉዳዩ ከተሰማበት የሩዋን ችሎት ውሎ መልስ ኤቭሩ እስር ቤት በማጓጓዝ ላይ ነበር። የፍትህ ሚኒስትሩ ኤሪክ ዱፖን ሞሬቲ በአስቸኳይ ሁኔታው ለመርዳት የተፈጠረውን ቀውስ የሚከታተለውን ቡድን እንደተቀላቀሉ አመልክተዋል። እነኚህን ወንጀለኞች አድነን ለመያዝ ሁሉንም አይነት ዘዴዎች ጥቅም ላይ እያዋልን ነው ያሉት የአገር ውስጥ ጉዳይ ሚኒስትሩ ጄራልድ ዳርማኒንም በኤክስ የማኅበራዊ ትስስር ገጽ ላይ ባሰፈሩት ጽሑፍ በሰጠሁት መመሪያ መሠረት በመቶዎች የሚቆጠሩ የፖሊስ መኮንኖችና ወታደራዊ ፖሊሶች ተንቀሳቅሰዋል ብለዋል። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን በበኩላቸው የእስር ቤት አስተዳደር ሠራተኞችን ሕይወት የቀጠፈው የዛሬ ማለዳው ጥቃት ሁላችንንም አስደንግጦናል ሲሉ ያደረባቸውን ስሜት ገልጠዋል። ፈጽሟል በተባለው የስርቆት ወንጀል ሳቢያ በቅርቡ የተፈረደበትና ጥብቅ ክትትል ይደረግበት የነበረው አምራ የአቃቤ ሕግ ጠበቃው ሎ ቢኩዊ እንዳስረዱት ማርሴይ ውስጥ ፈጽሟቸዋል በተባሉ የአፈናና የግድያ ወንጀሎች ጉዳይ ምርመራ ላይ ነበር። አምራ ለሙሽ ወይም በራሪው የሚል ቅጽል ስም ተሰጥቶት እንደነበርም የፈረንሳይ መገናኛ ብዙሃን ዘግበዋል። ህንድ በጎርፍ ለተጠቃችው ኬንያ ሁለተኛ ዙር እርዳታ ላከች። ህንድ በዛሬው ዕለት በኬንያ በደረሰው አደገኛ ጎርፍ በተጥለቀለቀባቸው አካባቢዎች ለሚኖሩ ተጎጂዎች የሚውል ሁለተኛ ዙር የሰብአዊ እርዳታ መላኳን አስታውቃለች። የህንድ የውጭ ጉዳይ ሚኒስትር ሱብራህማንያ ጃይሻንካር ቀድሞ ትዊተር ይባል በነበረውና አሁን ኤክስ በሚል መጠሪያ በሚታወቀው የማኅበራዊ ትስስር ገጽ ላይ ባሰፈሩ ጽሑፍ አገራቸው የኬንያን ሕዝብ ለመርዳት በዛሬው ዕለት የላከችው እርዳታ 40 ቶን የሚመዝን የሕክምና ቁሳቁስና መድኃኒቶችን ያካተተ ነው ብለዋል። ህንድ ከኬንያ ጋር ያላትን ግንኙነት የሚያጠናቅረው እርምጃዋ ባለፈው አርብ ግንቦት 2 2016 ዓ.ም የተለያዩ የምግብና የረድኤት ቁሳቁሶች ያሉበትን እርዳታ መላኳም ታውቋል። በምስራቅ አፍሪቃ የግዙፍ ኢኮኖሚ ባለቤት መሆኗ በሚነገርላት ኬንያ ባለፉት ሳምንታት ውስጥ በተለያዩ አካባቢዎች የወረደው ከባድ ዝናብ ባስከትለው አደገኛ ጎርፍ መጥለቅለቅ የሞቱት ሰዎች ቁጥር 228 ሲደርስ ሌሎች በሺዎች የሚቆጠሩ ዜጎች መፈናቀላቸውም ተዘግበዋል። የመሬት መንሸራተትን ጨምሮ በከፍተኛ ጉዳት ያስከተለው ይህ ዝናብ በያዝነው የግንቦት ወርም ተባብሶ እንደሚቀጥል ተተንብየዋል። ክቡራትና ክቡራን አድማጭ ተመልካቾቻችን ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት።
ከዓለም ዙሪያ የተሰባሰቡትን የምሽቱን ዜናዎች ያደረሰን አሉላ ከበደ ነበር። እናመሰግናለን። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የምሽቱን የአማርኛ መሰናዶ ነው። አብራችሁን ታመሹ ዘንድ በአክብሮት የምንጋብዛችሁ ኤደን ገረመው መሰናዶውን በመምራት፣ ንጉሱ ታምሬ ስርጭቱን በማቀናበር፣ ጽዮን ግርማ በዋና አዘጋጅነት፣ እንዲሁም ደግሞ አበባየው ገበያው የዌብና ማህበራዊ ድረገጽ ፕሮዲሰራችን ነን። እንዲሁም ደግሞ ሲሳይ አሸናፊና ግርማ ደገፋም አሉ። የምስልና ድምጽ ቅንብሩን የሚሰሩልን ባለሙያዎች ናቸው። ከመላው የአሜሪካ ድምጽ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በድጋሚ እየጋበዝኩ ለምሽቱ ወደ ያዝነው አብይ ርዕስ እንሻገራለን። አርሶ አደሮች በመሬታቸው ከፋይናንስ ተቋማት ብድር እንዲያገኙ የሚያስችል አዋጅ ጸደቀ። አርሶ አደሮች በመሬት በመጠቀም መብታቸውን በማስያዝ ብድር እንዲያገኙ የሚፈቅደው አዋጅ ዛሬ በተወካዮች ምክር ቤት ጸድቋል። አዲሱ የገጠር መሬት አስተዳደርና አጠቃቀም አዋጅ የአርሶ አደሮችና የአርብቶ አደሮች እንዲሁም ደግሞ ከፊል አርብቶ አደሮች እንዲሁም ደግሞ ሴቶችና ሌሎች ድጋፍ የሚሹ አካላት በመሬት ላይ ያላቸውን መብት የሚያሻሽል እንደሆነም ተመልክቷል። መሬት መሸጥና መግዛትን ጨምሮ በገጠር መሬት ላይ የሚፈጸሙ የወንጀል ተግባራት እስከ 5 ዓመት እስርና የገንዘብ ቅጣት እንደሚያስከትሉም ተገልጿል። ኬኔዲ አባተ ዝርዝር ዘገባ አለው።
በተባካይደው መደበኛ ስብሰባ የአርሶ አርብቶና ከፊል አርብቶ አደሩን የኑሮ ደረጃ አገሪቱ ከደረሰችበት ኢኮኖሚያዊ፣ ፖለቲካዊና ማህበራዊ እድገት ጋር ለማጣጣም ያስችላል የተባለውን የገጠር መሬት አስተዳደርና አጠቃቀም ረቂቅ አዋጅ በሙሉ ድምጽ አጽድቋል። ላለፉት 18 ዓመታት በስራ ላይ የነበረውን የገጠር መሬት አስተዳደርና አጠቃቀም አዋጅ ቁጥር 456/1997 በማሻሻል የተዘጋጀው አዲሱ አዋጅ አርሶ አርብቶና ከፊል አርብቶ አደሮች በመሬት ላይ ያላቸውን መብት የሚያሻሽል እንደሆነ ተጠቅሷል። ከነዚህ ማሻሻያዎች መካከልም የገጠር መሬት ባለይዞታውን የተጠቃሚነት መብት በማረጋገጥ ከፋይናንስ ተቋማት የገንዘብ ብድር እንዲያገኝ የሚያስችል መሆኑ ይጠቀሳል። በአዋጁ ላይ የተደረጉ ማሻሻያዎችንና ግብአቶችን በተመለከተ ለምክር ቤቱ ያብራሩት የግብርና ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ሰለሞን ላሌም ይህንኑ አስረድተዋል።
ይህ አዋጅ በጣም ወሳኝ አዋጅ ነው። በተለይም አርሶ አደሮቻችን እስካሁን የሌለ 456 አዋጅ ላይ የሌለ አሁን በዚህ አዋጅ ላይ የተካተተ ሀገራችን ከደረሰችበት ደረጃ አንጻር የመጠቀም መብት የይዞታ መብታቸውን አርሶ አደሮቻችን አስይዘው በባንክ አስይዘው ገንዘብ የሚያገኙበት የፋይናንስ እጥረታቸውን የሚሸፍኑበት ከዛ ምርትና ምርታማነትን ሊያሳድጉ እድል የሚሰጥ አዋጅ ነው።
አርሶ አደሮች ከባንኮች ብድር ለማግኘት በማስያዣነት የሚሰጡት በመሬት የመጠቀም መብታቸውን እንደሆነ የሚደነግገው አዋጁ የገጠር መሬት ባለይዞታ የመጠቀም መብቱን ሌላ ሰው ከፋይናንስ ተቋማት ለሚበደረው ብድር በዋስትናነት ማስያዝ እንደሚችልም ይገልጻል። ባለይዞታው ብድሩን መመለስ ባይችል አበዳሪው በዋስትና የያዘውን መሬት መጠቀም እንጂ መሸጥ አይችልም። አበዳሪው በመሬቱ የሚጠቀምበት የጊዜ ጣሪያ በየክልሎች የሚወሰን ሆኖ ጣሪያው ከ10 ዓመት መብለጥ እንደሌለበት ተመልክቷል። የገጠር መሬትን ዋስትና አድርጎ ማስያዝን በሚመለከት የሚደነግግ ሕግ እስካሁን ባለመኖሩ በአሁኑ ሰዓት በአሰራር እየታዩ ያሉ የአነስተኛ የገንዘብ ተቋማት የገጠር መሬት የይዞታ መብትን በመያዝ ብድር የመስጠት ተግባር ለሕጉ መሻሻል በምክንያትነት ተጠቅሷል። ይህ ድንጋጌ ከዚህ በፊት የብድርና ቁጠባ ተቋማት የሚሰጡትን ብድር የሚተካ ሳይሆን አማራጭ እንደሆነም የተገለጸ ሲሆን ከዚህ በፊት የነበረው በቡድን ከብድርና ቁጠባ ተቋማት ብድር የማግኘት አማራጭም ቀጣይነት ይኖረዋል። አዲሱ አዋጅ የሴቶችና ሌሎች ድጋፍ የሚሹ አካላት በመሬት የመጠቀም መብትንም አሻሽሎ አቅርቧል። ለአብነትም በአዋጁ አንቀጽ 23 ማንም ወንድ በትዳር ላይ እያለ ሌላ ሴት ካገባ ከራሱ የመሬት ይዞታ ድርሻ ላይ ለሚያገባት ሴት ያካፍላል ይላል። ከዚህ በፊት ከአንድ በላይ ሚስት ማግባት የተከለከለ ነው በሚል ክልሎች ግራ ሲጋቡበት የነበረውን አሰራር ይቀርፋል የተባለው ይህ የአዋጁ ድንጋጌ ከምክር ቤቱ አባላት ጥያቄ ተነስቶበት አቶ ሰለሞን ምላሽ ሰጥተዋል።
በኢትዮጵያ ቤተሰብ ሕግ መሰረት ጋብቻ ሳይፈርስ ድርሻ ሊታወቅ አይችልም። ሶ የመጀመሪያውን እያፈረስን ነው ሁለተኛው ጋብቻ ድርሻ የምንሰጠው ወይስ የትኛው አግባብ ነው የሚለው ምላሽ የሚሰጠው ጉዳይ ነው ብዬ ነው ማስበው።
መጀመሪያ ላይ ያገባው ባል ያገባትን ሚስቱን ሌላ በሚያገባበት ጊዜ ከእርሷ ጋር ያለውን መከፋፈል አለበት እንዳትጎዳ። ሌላ የሚያገባ ከሆነ በድርሻው ላይ በራሱ ድርሻ ላይ በከተሪቱ ኢትዮጵያ አሁን በደረስንበት ስካውን ባይ በመናየው ሴት እየደረበ የሚያገባ ወንድ ነው። ይህንን ዲስካሬጅ ለማድረግ በራሱ ድርሻ ላይ ብቻ ነው የሚያገባ ከሆነ የሚያካፍለው ምዝገባ ማካሄድ የሚችለውና ብዙ ተወያይተንበት የታየ መሆኑን ለማንሳት ነው።
በህገ መንግስቱ በተደነገገው መሰረት አርሶ አደሮች፣ አርብቶ አደሮች እና ከፊል አርብቶ አደሮች እንዲሁም መንግስታዊ ያልሆኑ ድርጅቶች፣ ማህበራዊና ኢኮኖሚያዊ ተቋማት የገጠር መሬት በነጻ ሊያገኙ የሚችሉባቸው ዝርዝር ጉዳዮችና በመሬቱ ላይ ስለሚኖራቸው መብትም አዋጁ አካቷል። በአዋጁ አንቀጽ 62 ላይ የወንጀል ተጠያቂነትን የሚያስከትሉ ተግባራትና ቅጣቶች ተዘርዝረው የተቀመጡ ሲሆን ከነዚህም መካከል መሬትን መሸጥና መግዛት የተመለከተ ይገኛል። የግብርና ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ሰለሞን ላሌ
ማንኛውም ሰው መሬት ሸጠ ወይም ይገዛ እንደሆነ ከብር 100,000 እስከ 200,000 ወይም ከአንድ አመት እስከ 5 አመት በሚደርስ ጽኑ እስራት ወይም በሁለቱም ይቀጣል።
በተጨማሪም የግል የወል ወይም የመንግስት ይዞታን በህገወጥ መንገድ የወረረ፣ ጉዳት ያደረሰ፣ ባልተፈቀደ ቦታ ላይ ማንኛውንም ግንባታ የሰራ ወይም እንዲሰራ የፈቀደ፣ ከእቅዱ ውጪ ይዞታውን ጥቅም ላይ ያዋለ፣ ሐሰተኛ የመሬት ይዞታ ማስረጃ ያቀረበ እንደየጥፋቱ የገንዘብና እስከ 7 አመት የሚደርስ የእስር ቅጣት እንደሚጣልበት ተደንግጓል። ለመጀመሪያ ጊዜ ከ7 ወራት በፊት ዳር ወር ላይ ለህዝብ ተወካዮች ምክር ቤት በረቂቅ ደረጃ የቀረበው አዋጁ ባለፉት ወራት ከትግራይ ክልል በስተቀር አርሶ አደሮችን ጨምሮ ከባለድርሻዎች ጋራ ውይይቶች እንደተደረጉበትም ተገልጿል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ለምሽቱ የያዝነውን አብይ ርዕስ ያስደመጠን ኬኔዲ አባተ ነበረ። የትንታኔው መጽሔት ይቀጥላል። በመተማ ወረዳ ታጣቂዎች አደረሱት በተባለ ጥቃት 5 ሰዎች ተገደሉ። ከማዕከላዊ ጎንደር ዞን ወደ መተማ ወረዳ በሚወስደው ዋና መንገድ ሲጓዙ በነበሩ ተሽከርካሪዎች ላይ ታጣቂዎች ፈጸሙት በተባለ ጥቃት 5 ሰዎች መገደላቸውና 5 ሰዎች ደግሞ መቁሰላቸውን የአይን እማኞች ነን ያሉ ተናግረዋል። ዘገባውን ያጠናቀረችው አስቴር ምስጋናው ናት። ደረጀ ደስታ ያቀርበዋል።
ከጎንደር ከተማ ወደ መተማ ወረዳ ሲያመራ ነጋዴ ባህር ተብሎ ከሚጠራው አካባቢ ወጣ ብሎ ልዩ ስሙ ኩመርበር በተባለ ስፍራ ባለፈው ሳምንት ረቡዕ ሚያዝያ 30 ቀን 2016 ዓ.ም በታጣቂዎች ጥቃት ጉዳት በደረሰበት ተሽከርካሪ ውስጥ እንደነበረ ገልጾ ለደህንነቱ ስለሚሰጋ ስሙን እንዳንጠቅስ የጠየቀን ወጣት በጥቃቱ እግሩ መመታቱን ተናግሯል። ስለ ሁኔታው በስልክ የነገረንና አሁን በመተማ ጠቅላላ ሆስፒታል በመታከም ላይ እንደሚገኝ የገለጸልን ይህ ወጣት በእለቱ በጎንደር ከተማ ከሚኖሩት እናቱ ጋር የፋሲካን በዓል አክብሮ ወደ መተማ በመመለስ ላይ እንደነበረ ተናግሯል። በእለቱ ከጫካ ውስጥ የወጡ ታጣቂዎች በሚያልፉ ተሽከርካሪዎች ላይ በከፈቱት የተኩስ ሩምታ በርካታ ሰዎች መቁሰላቸውንና መኪኖቹም መቆማቸውን ገልጿል። ታጣቂዎቹም ከቆሙት መኪኖች ውስጥ ተሳፋሪዎችን አስወርደው ወደ መጡበት ጫካ ለመውሰድ ሲሞክሩ አንሄድም በማለት የተቃወሟቸውን ተኩሰው ሲገሏቸው መመልከቱን ወጣት የአይን እማኝ አስረድቷል።
መንግስት ሲጠባበቅ የነበረው ጋርድ ወደ እኛንን ሳዘውን ሳንደርስ ምን ሲለና አንመጣም ብሎ ሹፌሩ ተላሳቡ ያው ከኛ መኪና 2 ሰው ቆሰሉ። እኔና አንዲት ደግሞ ወደ ማህበረሰባቸው ገዳም ተመለሰች። ብዙ ሰው ሞቷል። ሄዱ ወደ በረሃ ሲባሉ እነዚህ አድማ በታኝና መከላከያ መጣ ሲባል እነሱ መውጡ ስጋቸው አሮጥ ያልሆኑ ገደመ ደረሱ ሲባሉ እነሱን አስወርዶ ሲነዷቸው ደረሱባቸው ሲባሉ ሲያስሮጡ አሮጥ ያልሆኑ እየገደሉ አንድ 5 የሞታለ ተሸሪ ሆስፒታል ደግሞ 1-3 ወደ ጎንደር ይጣፈልፋል።
ከምዕራብ ጎንደር ዞን ትክል ድንጋይ ቀራኒዮ መድኃኒዓለም ከተባለ ገዳም ተነስተው ቤተሰቦቻቸውን ለመጠየቅ ወደ ቋራ በመጓዝ ላይ ያሉ በተሳፈሩበት ሚኒባስ ታክሲ ላይ የተተኮሰው ጥይት እጃቸውን ማቁሰሉን የነገሩን ሌላዋ የአይን እማኝ ታጣቂዎቹ እርሳቸው ይጓዙበት የነበረው ሚኒባስ ታክሲ ጨምሮ ቢያንስ 10 ተሽከርካሪዎችን አስቁመው መመልከታቸውን ተናግረዋል።
አራት ሰዓት ተኩል አካባቢ ዝም ብሎ አቁሙትን አሏሉ። ዝም ብሎ መተኮስ ገና መቼው ሲያስ መተኮስ ተኮስተ ምንም ሰውዮ አዛ እንደስ ወድብን ሰው እንቀሳለ የነሳው አንዱ ወደ ፍስተና ምን አስተላየ እንደተጠቀቆን ለመለየት አልቻልኩም። ብቻ ታጠቆን ዝንብሮ ምንም አትረጅም እኮ ጸጉራችሁ አድጓል።
አስተያየት ሰጪዎች ታጣቂዎችን ማንነት መለየት እንዳልቻሉ ተናግረዋል። በምዕራብ ጎንደር ዞን በመተማ ወረዳና አካባቢው በንጹሃን ዜጎች ላይ ተደጋጋሚ ጥቃቶችና እገታዎች ሲፈጸሙ መቆየቱን በየጊዜው መዘገባችን ይታወሳል። የምዕራብ ጎንደር ዞን ዋና አስተዳዳሪ አቶ ቢክስ ወርቄ ባለፈው አመት ሰኔ ወር ላይ ከአሜሪካ ድምጽ ጋር በነበራቸው ቆይታ በአካባቢው ተደጋጋሚ ግድያና እገታ እንደሚፈጸም አምነው አካባቢውን የሚያረጋጋ የመንግስት የጸጥታ ኃይል ምሪት ተደርጎ እንደነበረ ተናግረዋል። የመተማ አጠቃላይ ሆስፒታል የድንገተኛ ክፍል አስተባባሪ አቶ ሰይፉ አሌ ችግሩ በተደጋጋሚ እንደሚያጋጥም ገልጸው መንግስት ትኩረት ሊሰጠው እንደሚገባ ያመለክታሉ።
ወደዚህ ከመጡ ወደ 5 ሰዎች አሉ። በ5ቶቹ 3ቱ ያው ከባድ ጉዳት ነው፣ ወደ ጎንደር ሪፈር ተደረጋቸው። ሁለቶች ያናጋሉ እንግዲህ እየተከታተልናቸው ነው። እነዚህ ያን ያህል ጉዳቱ የከፋ አይደለም። በተደጋጋሚ የሚፈጠረውም አንድ ቦታ ነው። እንግዲህ ከግንጭ እስከ ነጋዴ ባህር ባለችው ኡመር የምትባል ቦታ አለች። እንግዲህ እሱ ላይ ነው እና እሱ ላይ ትኩረት ለምን ተሰጥቶ እንደማይሰራ ነው ግራ እየገባን ነው።
ያለፈው ሳምንት ረቡዕ ጥቃት ስለመፈጸሙ መረጃ እንደደረሳቸው የጠቀሱልንና ለጊዜው ስማቸውን በሚስጥር እንድንይዝ የጠየቁን አንድ የዞኑ ከፍተኛ ባለስልጣን በዕለቱ ታጣቂዎች 30 ሰዎችንም ከቦታው አግተው እንደወሰዱ አስታውቀዋል። ሆኖም የጸጥታ ኃይሎች ከአካባቢው ማህበረሰብ ጋር በመሆን ባደረጉት ርብርብ ታጋቾቹን በማግስቱ ለማስለቀቅ መቻሉን ባለስልጣኑ ገልጸዋል። ዘገባው የአስቴር ምስጋና ነው።
በኢንተርኔት ላይ የሚፈጸም ጾታዊ ጥቃት ኢትዮጵያ ውስጥ የሴቶችን ድምጽ እያዳፈነ መሆኑን አንድ ጥናት ከሰሞኑ አመላከተ። በኢንተርኔት ላይ የሚሰራጩ ተገቢ ያልሆኑ ስድቦችና የጥላቻ ንግግሮች ላይ የተደረገ አንድ ጥናት ኢትዮጵያዊ ሴቶች በፌስቡክ፣ በቴሌግራምና በኤክስ መተግበሪያዎች ላይ ጾታዊ ጥቃት እየደረሰባቸው መሆኑን አመልክቷል። ማያ ምስክር ከአዲስ አበባ ያደረሰችንን ዘገባ ስመኝሽ የቆየ እንደሚከተለው ታቀርበዋለች።
በኢትዮጵያ በርካታ ሴቶች ኢንተርኔት ላይ በሚደርስባቸው ጥቃትና የጥላቻ ንግግሮች ምክንያት በኢንተርኔት ላይም ሆነ ከኢንተርኔት ውጪ ከሚደረጉ ህዝባዊ ግንኙነቶች እየራቁ መሆኑን በቅርቡ በፌስቡክ፣ ቴሌግራም እና ቀድሞ ትዊተር ተብሎ በሚጠራው ኤክስ ማህበራዊ ትስስር መድረኮች ላይ የተደረገ ጥናት አመልክቷል። የመረጃ ጽናት ማዕከል የተሰኘ መቀመጫውን በእንግሊዝ ያደረገ መንግስታዊ ያልሆነ ተቋም የመራው ጥናት እንዳመለከተው የኢትዮጵያ ሴቶች በሁሉም የማህበራዊ መገናኛ መድረኮች ላይ ጥቃቶችን እያስተናገዱ ቢሆንም ከሁሉም የከፋው ግን ፌስቡክ መሆኑን አስታውቋል። በሶስት የኢትዮጵያ ቋንቋዎች ማለትም በአማርኛ፣ በአፋን ኦሮሞና በትግርኛ እንዲሁም በእንግሊዘኛ በተካሄደው ጥናት ከ2000 በላይ ቀስቃሽ ቁልፍ ቃላቶች የተገኙ ሲሆን ጥናቱ ኢትዮጵያ ውስጥ የሚገኙ አነሳሽ ቃላቶችን በስፋትና በጥልቀት ዘርዝሮ መያዙ ተገልጿል። ቃለ መጠይቅ ከተደረገላቸው ሴቶች መካከልም ከ78% በላይ የሚሆኑት በኢንተርኔት ላይ ጥቃት ከደረሰባቸው በኋላ የፍርሃት ወይም የጭንቀት ስሜት እንደደረሰባቸው ተናግረዋል። እስካሁን ጥናት ባልተደረገባቸው ሌሎች የህብረተሰብ ክፍሎች ላይም ተመሳሳይ ችግሮች ሊኖሩ እንደሚችሉ ጥናቱን ያካሄደው ማዕከል ጥናት አጥኚና ኤዲተር የሆኑት ፌሊሲቲ መልፎርድ ይገልጻሉ።
ይህ ጥናት መረጃ ይሰጣል። መረጃውን ደግሞ የሰብአዊ መብት ተሟጋቾችና የሴቶች መብቶች አራማጆች ለስራቸው ሊጠቀሙበት ይችላሉ። ጥናቱ በአራት ቋንቋዎች ብቻ ላይ የተደረገ ቢሆንም በመላው ኢትዮጵያ ያለውን አዝማሚያ ስለሚያሳይ በጣም ጠቃሚ ነው ብለን እናምናለን።
በሪፖርቱ ዝግጅት ላይ የተሳተፉ አጥኚዎችም በኢንተርኔት አማካኝነት የሚደርስ ጥቃት ኢትዮጵያ ውስጥ በከፍተኛ ሁኔታ መስፋፋቱን ይገልጻሉ። እስከማይታይበት ደረጃ መደበኛ ልምድ እንዲመስል ተደርጓል ሲሉም ሐሳባቸውን ያጋራሉ። በተለይም አካለወርቅ ሴታዊት የተሰኘው የሴቶች ጥምረት ተባባሪ መስራች ስትሆን ስራዋ ለበርካታ ጥቃቶች ኢላማ እንድትሆን በር እንደከፈተ ትናገራለች።
We was mentally prepared for it to some extent. We wasn't surprised that the
እስከ ተወሰነ ደረጃ ጭንቀላታችንን እናዘጋጃለን። ጠንካራ የተቃውሞ ምላሾች መኖራቸው ማያስገርመንም። ነገር ግን ምላሾቹ በዚህ መጠን ጠንካራ ይሆናሉ ብለን አልጠበቅንም። ስለዚህ የሚዲያና የዲጂታል ደህንነት ስልጠናዎችን ወስደናል።
ከሶስት አመታት በፊት የተቋቋመው የኢትዮጵያ ሰብአዊ መብት ተሟጋቾች ማዕከል በአገሪቱ ውስጥ ላሉ የሰብአዊ መብት ተሟጋቾችና የማህበራዊ ሚዲያ ቀንቃኞች ከለላ ይሰጣል። የማዕከሉ የፕሮግራም አስተባባሪ ቃል ኪዳን ተስፋዬ ሴቶች በኢንተርኔት ላይ ከሚፈጸም ጥቃት ራሳቸውን መጠበቅ እንዲችሉ በትምህርትና በፖሊሲ አወጣጥ ላይ ከመንግስት የበለጠ ተነሳሽነት ሊኖር ይገባል ይላሉ።
In our recommendation earlier, we were talking about how Ministry of Education can
ባቀረብነው ምክረ ሐሳብ ላይ የትምህርት ሚኒስቴር የዲጂታል ደህንነት ስልጠናዎችን በስርዓት ውስጥ ማካተት እንደሚችል አንስተናል። ይሄ ማለት መሰረታዊ የኮምፒውተርና የዲጂታል ክህሎቶችን የሚያዳብር ስልጠና ማለት ነው።
ጥናት አጥኚዎቹ በኢትዮጵያ ሕግ ውስጥ ጥበቃ የሚደረግላቸው እንደ ብሔር፣ ሃይማኖትና ዘር የመሳሰሉ ጉዳዮች ላይም ምርመራ አካሂደዋል። ግኝቶቹ እንደሚያሳዩትም የኢትዮጵያ ሴቶች በብሔራቸውና በሃይማኖታቸው ላይ ያነጣጠሩ ተደራራቢ ጥቃቶች ይደርስባቸዋል። በማያ ምስክር ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
የካሜሮን ጦር ሰራዊት 300 የቦኮ ሐራም ታጋቾችን አስለቀቀ። የካሜሩን የጦር ኃይል በናይጄሪያው ሽብርተኛ ቡድን ቦኮ ሐራም ቁጥጥር ስር የነበሩ ከ300 በላይ ታጋቾችን ማስለቀቁ ተገልጿል። የጦር ኃይሉ ካሜሩንን ከናይጄሪያና ከቻድ ጋር በሚያዋስናት ድንበር አካባቢ አልፋ በሚል ስያሜ ባካሄደው አንድ ሳምንት የፈጀ ዘመቻ ብዛት ያላቸው የናይጄሪያው ቦኮ ሐራም ታጣቂዎችን መግደሉንም ጨምሮ አስታውቋል። ያስለቀቃቸው ታጋቾች በሰሜናዊ የሀገሪቱ ክፍል ወደሚገኝ የጦር ሰፈር ወስዶ ማስፈሩንም አመልክቷል። ሞክዊ ኤድዊን ከንድንዝዛ ከያውንዴ ያደረሰንን ዘገባ ቆንጅታዬ እንደምከተለው ታቀርበዋለች።
የ37 ዓመቷ ኦማር ፋቲሜ እንግዌዋ የተባለች መንደሯ ስትኖር እንዴት ያለች የአታክልት አምራች ገበሬ እንደነበረች ለካሜሩን የጦር ኃይልና የመንግስት ከፍተኛ ባለስልጣናት ስትነግር ነው የምትታየው። ከዚያም እንደ አውሮፓውያን የዘመን አቆጣጠር ሚያዝያ 17 ቀን በከባድ መሳሪያ የታጠቁ ቦኮ ሐራሞች እሷንና ሌሎች 3 የቤተሰቧን አባላት ጠልፈው እንደወሰዷቸው አመልክታለች። እንጉቦዋ ቻድ ሐይቅ ሰሜን ምስራቃዊ ዳርቻ አቅራቢያ የምትገኝ መንደር ነች። ሐይቁን ናይጄሪያ፣ ካሜሩን፣ ቻድ እና ኒጀር ይዋሰኑታል። ፋቲማ እንዳለችው ታጣቂዎቹ እሷንና ሌሎቹንም ብዛት ያላቸው ታጋቾቻቸውን እየነዱ ሐይቁ አቅራቢያ የሚገኝ ደን ውስጥ አስገብተው በኋላም ቤተሰቦቻችሁ ማስለቀቂያ ካልከፈሉን እንገላችኋለን ብለው እንዳስፈራሯቸው ገልጻለች። የካሜሩን ኃይሎች ያስለቀቋቸው ሲቪሎች ትናንት በወታደራዊ ተሽከርካሪዎች ተጭነው ከቻድና ከናይጄሪያ ጋር የሚያዋስነው አካባቢ ወደሚገኝ የጦር ሰፈር ሲወሰዱ የካሜሩን መንግስት ቴሌቪዥን አሳይቷል። 200 የሚሆኑ የካሜሩን ወታደሮች ባካሄዱት አንድ ሳምንት የፈጀ ጥቃት ያስለቀቋቸው የሚበዙት ሴቶችና ልጆች መሆናቸውን ነው የጦር ኃይሉ ያስታወቀው።
La récolte a été fructueuse parce que ils ont mis la main sur les hors la loi.
ዲጄዋ ባካሪ የዚህ አካባቢ አገረ ገዢ ናቸው። የተሳካ ዘመቻ ያካሄዱትን ወታደሮቻችንን እንዳመሰግን ፕሬዚደንት ፖል ቢያ ልከውኛል ያሉት ባለስልጣኑ በርካታ የጦር መሳሪያዎች፣ ፈንጂዎችና ሞተር ሳይክሎች ወርሰናል ሲሉም አክለው ተናግረዋል። በቦኮ ሐራም ላይ ባካሄደው ጥቃት ድንበሩ ላይ ያሉ የቻድና የናይጄሪያ መንግስት ወታደሮች እንደተባበሩ የገለጸው የካሜሩን የጦር ኃይል ለአንድ ሳምንት በዘለቀው በዚህ ጥቃት ብዛት ያላቸው የቦኮ ሐራም ተዋጊዎች እንደተገደሉና እንደቆሰሉ ነው ያመለከተው። የተማረኩት ተዋጊዎችም በሚካሄደው ምርመራ እየተባበሩ መሆናቸውን አክሎ ገልጿል። ካሜሩን ወታደራዊ ዘመቻዋን ከቻድና ከናይጄሪያ ወታደሮች ጋር በትብብር ማካሄዷን ቪኦኤ በነጻ ምንጭ በኩል ለማረጋገጥ አልቻለም። የሆነ ሆኖ በቅርቡ የቻድና የካሜሩን ወታደሮች ታጣቂው ቡድን ማስለቀቂያ ገንዘብ ለማስከፈል አሊያም በአካባቢው በሚንቀሳቀሱ ጂሃዳዊ ቡድኖች ውስጥ በተዋጊነት ለማሰለፍ የያዘ ዜጎች የሆኑትን ሀገሮቻቸው በፈቃደኝነት እንዲመልሷቸው ለማድረግ ድርድር መጀመሯን አስታውቃለች። በተባበሩት መንግስታት ድርጅት መሰረት በናይጄሪያ መንግስትና በቦኮ ሀራም ታጣቂዎች መካከል ሲካሄድ የቆየው ጦርነት ወደ ካሜሩን፣ ኒጀር እና ቻድ ከተስፋፋ ወዲህ ቢያንስ 36 ሺህ ሰዎች ሲገደሉ 3 ሚሊዮን የሚሆኑ ተፈናቅለዋል።
ተከታዩ ዘገባ ደግሞ የጋዛ ድርድር ጥረቶችና ተግዳሮቶችን ያስቃኘናል። ውጣ ውረዶቻቸውንም እናያለን። ዋሽንግተን በቀጠለው የጋዛ ግጭት ውስጥ ብዙ የተወሳሰቡ ጉዳዮች ያሉበትን ችግር ለመፍታት እየጣረች መሆኑን ተናግራለች። እስራኤል የዩናይትድ ስቴትስ የምትቃወመውን የደቡባዊ ራፋ ሙሉ ወታደራዊ ዘመቻ ለማካሄድ እቅድ እያወጣች ነው። አኒታ ፖል ያሰናዳችውን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል።
በሺዎች የሚቆጠሩ ሰዎች ሀዘን የዓለም መሪዎች ከሰባት ወራት በላይ በጋዛ ያለውን ጦርነት ለማቆም የሚያደርጉትን አስቸኳይ ሙከራ አጉልቶ ያሳያል። በተጨናነቀው የራፋ ከተማ ሊካሄድ ይችላል የተባለው የእስራኤል ሁለገብ ጥቃት ያሰጋው የጋዛ ሕዝብ ለደህንነቱ በመፍራት ተሸብሯል። በማያቋርጥ ጥቃት ምክንያት እየጨመረ የመጣው የወጣቶች ቁጣ በአሜሪካ ዩኒቨርሲቲዎች ተቀጣጥሏል፣ ከዩናይትድ ስቴትስ ውጪም ተሰራጭቷል። ዋሽንግተን በዚህ አስቸጋሪ ወቅት አሁንም ትኩረቷን የታጋቾችን መፈታትና እርቅ ለመፍጠር ባለመው የካይሮ ድርድር ላይ ማድረጓን ዋይት ሀውስ ትላንት ሰኞ አስታውቋል። ጄክ ሱሊቫን የዋይት ሀውስ ብሔራዊ ደህንነት አማካሪ
This particular negotiation has had its ups and downs, its ins and outs, its twists and turns. And what I laid out in my opening comments from
ይህ የተለየ ድርድር የራሱ ውጣ ውረዶች፣ የራሱ አሰራሮች አሉት። ብዙ የተቆላለፉና የተወሳሰቡ ነገሮች አሉት። በመግቢያዬ ላይ ያቀረብኩት ነገር አሁንም ቢሆን ሐማስ ሴቶችን የቆሰሉትንና አዛውንቶችን የሚፈታ ከሆነ ነገ የተኩስ አቁም ሊኖር ይችላል። እስራኤል በጠረጴዛው ላይ ጥሩ መደራደሪያዎች እንዳቀረበች እናምናለን። ሐማስም በምላሹ ያቀረበውን መደራደሪያ ሐሳብ በጠረጴዛው ላይ አስቀምጧል። ዓለም የተኩስ አቁም ጥሪ እያደረገ ነው። ይህን ጥሪ የሚያደርጉ ወገኖች ወደ ሐማስ ሂደው ከስምምነት እስኪደረስ ወደ ድርድሩ ጠረጴዛ መጥታችሁ ስሩ ማለት አለባቸው።
ሱሊቨን ለቪኦኤ እንደተናገሩት በዚህ ሂደት ውስጥ የተከሰተ አዲስ ክፍተት አለ። ድርድሩን እያስተናገደች ያለችው ግብጽ በቅርቡ ደቡብ አፍሪካ በዓለም አቀፉ ፍርድ ቤት እስራኤል ላይ የመሰረተችውን የዘር ማጥፋት ወንጀል ክስ ደግፋለች።
I can't say that it's helpful to the discussions between Egypt and Israel to try to sort out the humanitarian assistance and access issues.
ግብጽና እስራኤል የሰብአዊ እርዳታና ተደራሽ ጉዳዮችን ለመፍታት ለሚያደርጉት ጥረት ጠቃሚ ነው ማለት አልችልም። ይሁን እንጂ ግን ግብጽ እስራኤል አሜሪካን የተባበሩት መንግስታት ድርጅት መፍትሄ ለማምጣት በጋራ ለመስራት እየሞከሩ እንደሆነ አውቃለሁ።
ተንታኞች እንደሚሉት የዋሽንግተን መልእክትም እንዲሁ በተለይ እስራኤል በደቡባዊ ጋዛ ከተማ ራፋህ ላይ ትልቅ ወታደራዊ ዘመቻ ለማድረግ ባላት እቅድ ላይ ልዩነት ያለበት ነው። ሱሊቨን ትላንት ሰኞ እስራኤል እስካሁን ያደረገችው በታቀዱ ኢላማዎች ላይ ብቻ ያነጣጠሩ ጥቃቶችን ነው ሲሉ ተናግረዋል። ዴቪድ ማኮቭስኪ በዋሽንግተን ተቋም የዚግለር ባልደረባና የኮሬት ፕሮጀክት የአረብ እስራኤል ግንኙነት ዳይሬክተር ናቸው።
There's been some mixed signals from the administration. Sometimes it seems like they're against anything in Rafah. Sometimes they say no, we're not against, but we just haven't seen the right sort of plan.
ካስተዳደሩ አንዳንድ የተምታቱ ነገሮች አሉ። አንዳንድ ጊዜ ራፋ ውስጥ ያለውን ማንኛውም ነገር የሚቃወም ይመስላሉ። ነገር ግን አንዳንድ ጊዜ አይኛ እንቃወምም ትክክለኛውን እቅድ አላየንም ይላሉ። ስለዚህ ይህ መገለጽ ያለበት ይመስለኛል።
ይህ በእንዲህ እንዳለ ዋሽንግተን ግልጽ የሆነ እቅድ ለማውጣት ሙከራ በምታደርግበት ወቅት የእስራኤል አመራር ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የፍልስጤም ብጥብጥ እንዲቀጣጠል እያደረጉ ነው ሲሉ ከሚወነጅሉ ዜጎች ለሚደርስበት ጫና ተጋልጠዋል። የንግድ ማህበረሰብ አባል የሆኑት ኒር ጋሎን
just wanted to emphasize to prime minister netanyahu his responsibility for what happened here
እንደ አውሮፓውያን አቆጣጠር ጥቅምት 7 ለተፈጠረው ችግር ጠቅላይ ሚኒስትር ኔታንያሁ ያለባቸውን ተጠያቂነት ለማጉላት ፈልጋለሁ።
ይህ በእንዲህ እንዳለ ባለስልጣናቱ ወደ ሰላም የሚያመጣ ንግግር ለማድረግ ሲሞክሩ እስራኤል በጋዛ ላይ የምታደርገውን ጥቃት ቀጥላለች።
ከዚህ በመቀጠል ፊታችንን የምናዞረው ወደ አሜሪካ የምርጫ ጉዳዮች ነው። ቢሆንም ከጋዛ ግን የምንርቅ አይሆንም። የጋዛው ጦርነት በመካሄድ ላይ እያለ የአሜሪካ መራጮች ስለ ዩክሬን ጉዳይ ይቆረቆሩ ይሆን? ሩሲያ ወደ ሰሜን ዩክሬን ግፊቷን አጠናክራ በቀጠለችበት በዚህ ወቅት የአሜሪካው ፕሬዝዳንት እጩዎች የሆኑት ፕሬዝዳንት ጆ ባይደንና የቀድሞው ፕሬዝዳንት ዶናልድ ትራምፕ ትኩረታቸው በሌላ የውጭ ፖሊሲ ቀውስ ላይ ሆኗል። ይህም በጋዛ በመካሄድ ላይ ያለው ጦርነት ነው። የአሜሪካ ድምጻዊ ኮንግረስ ዘጋቢ ካትሪን ጂፕሰን እንደላከችው ሪፖርት ከሆነ አሜሪካ ትኩረቷ ከዚህ በኋላ ዩክሬን ላይ ሆኖ እንዲቆይ ማድረግ የሚቻል አይመስልም ይላል። በዚህ ዙሪያ የተሰናዳው ዘገባ እንግዶ ወልዴ ያቀርበዋል።
በዩክሬን ሰሜናዊ ድንበር ላይ የምትገኘው የቮቭቻንስክ ከተማን የሩሲያ ኃይሎች እንደተቆጣጠሯት ከማሳወቃቸው ከሰዓታት በፊት ዩክሬናውያኑ ለቀው ወጥተዋል። ባለፈው ወር በፕሬዝደንት ጆ ባይደን በጸደቀው 50 ቢሊዮን ዶላር እርዳታ ዩክሬን የሩሲያን ወረራ በመመከት ላይ ነች። ዩክሬንን የመርዳት ጉዳይ የአሜሪካ ብሔራዊ ደህንነት ጉዳይ እንደሆነ ፕሬዝደንቱ ለወራት ሲናገሩ ሰንብተዋል።
The United States walks away, it will put Ukraine at risk. Europe is at risk.
አሜሪካ አሁን ገዟን በታቆም ዩክሬን አደገኛ ሁኔታ ውስጥ ገባለች። አውሮፓም እንዲሁ። ንጹህ ዓለም አደጋ ላይ ወድቃል። እኛም መጉዳት የሚፈልጉ አካላትን ያበረታታል። ለረጅም ጊዜ ለማውቃቸው ፑቲን ያለኝ መልእክት እገዛችንን አናቆምም የሚል ነው።
ተንታኞች እንደሚሉት ግን የውጪ ፖሊሲ ጉዳዮች በአሜሪካ ፕሬዝዳንታዊ ምርጫ ውስጥ ቦታ ሲኖራቸው ብዙም አይስተዋልም። የአሜሪካ ዩኒቨርሲቲ ፕሮፌሰሩ ጄምስ ተርበር በዚህ ላይ የሚሉት አለ።
The issue of Ukraine barely registers in the polls and the issue of foreign policy
የዩክሬን ጉዳይም ሆነ የውጭ ፖሊሲ ጉዳይ በምርጫው ብዙም የሚታሰብ ጉዳይ አይደለም። ከ500 በታች ያሉ ሰዎች ናቸው የጉዳይ አስፈላጊ እንደሆነ የሚያስቡት። የውጭ ፖሊሲያችንን በአጠቃላይ ማለት ነው። ከቻይና ጋር ያለን ግንኙነት ፑቲንን በመገዳደር ረገድ እንዲሁም በጋዛ የሆነ ያለውን ሁሉ ጨምሮ ማለት ነው።
የሪፐብሊካን ፓርቲውን እንደሚወክሉ የሚጠበቁት ዶናልድ ትራምፕ እንደሚሉት ደግሞ አሜሪካ ቀድሞውንም ከልክ ያለፈ እርዳታ ወደ ውጭ ልካለች። የቀድሞው ፕሬዝዳንት በአመቱ መጀመሪያ ላይ እንደተናገሩት ሩሲያ አንድ የኔቶ አባል ሀገርን ብትወር በጋራ መከላከል የሚለውን መርህ አያከብሩም።
I would not protect you. In fact, I would encourage them to do whatever the hell they want.
አልከላከላችሁም፣ እንደውም ያሻቸው እንዲያደርጉ አበረታታችኋለሁ።
ይህ መልእክታቸው አሜሪካ በተቀረው ዓለም ጉዳይ ውስጥ የምታደርገው ተሳትፎ የሚያሳስባቸው ድምጽ ሰጪዎች የሚጋሩት ነው። ባርብራ ፔሪ ከቨርጂኒያ ዩኒቨርሲቲ ሚለር ማዕከል ናቸው።
The 20 years of the war on terror and the so-called endless wars probably converted more Americans to
በሽብርተኝነት ላይ የተካሄደው የ20 ዓመት ጦርነትና ማለቂያ የሌላቸው ጦርነቶች ምናልባትም አሜሪካውያን መገለልን እንዲመርጡ ወይም አሜሪካ ትቅደም የሚል እምነት እንዲኖራቸው ሳያደርግ አይቀርም። ዶናልድ ትራምፕ በ2016 ስኬታማ ሆነው የነበረ ለዛ ነው። የሪፐብሊካን ፓርቲው የ2024 እጩ አድርጎ በይፋ እስኪሰይማቸው ድረስ ያለውን ሁሉ ድጋፍ በስኬታማነት አሰባስበዋል።
ለዩክሬን የሚሰጠውን እርዳታ በተመለከተ የሚታየው ተቃውሞ አንዳንድ የሪፐብሊካን ሕግ አውጪዎችን አስቸጋሪ ሁኔታ ውስጥ የከተተ ይመስላል። ከወራት መዘግየት በኋላም ቢሆን የትራምፕ ደጋፊ የሆኑት የአሜሪካ ምክር ቤት አፈ ጉባኤ ማይክ ጆንሰን የውጭ እርዳታ ሕጉ እንዲጸድቅ አድርገዋል።
የአሜሪካ ልጆችን ወደ ዩክሬን ከምልክ ጥይት ብልክ መርጣለሁ።
በጋዛ የሚካሄደውን ጦርነት በተመለከተ በአሜሪካ ባሉ ኮሌጆች ተቃውሞ በሚደረግበት በዚህ ወቅት ለውጭ እርዳታ እየዋለ ያለውን ገንዘብ አስመልክቶ በዚህ የምርጫ ወቅት ትልቅ የመወያያ ርዕስ ይሆናል ተብሏል። በድጋሚ የቨርጂኒያ ዩኒቨርሲቲዋ ባርብራ ፔሪ
I do know a number of young voters in this country who think carefully about their student loan debt.
ለምሳሌ የኮሌጅ ትምህርት ክፍያ ዕዳን በተመለከተ ምን ያህል ቁጥር ያላቸው ወጣት ድምጽ ሰጪዎች በጥንቃቄ ያሰቡበት እንደሆነ አላውቅም። ለምን በቢሊዮን የሚቆጠር ዶላር ለዩክሬንና እስራኤል መሳሪያ ለመላክ ያወጣን እንደሆነ ምን ያህል ያሰቡበት እንደሆነ አላውቅም። ይህን ገንዘብ ለምን በሀገር ውስጥ ላለብን ችግር አናውልም ብለው የሚጠይቁ ወጣቶች ይኖሩ እንደው አላውቅም።
ባለፈው ወር በአሜሪካ ኮንግረስ የጸደቀው የዩክሬን እርዳታ ከህዳሩ ፕሬዝዳንታዊ ምርጫ በፊት የሚሰጥ የመጨረሻው ገዛ ሳይሆን አይቀርም ተብሏል። ካትሪን ጂፕሰን ለላከችው ዘገባ እንግዶ ልነኝ ዋሽንግተን ዲሲ።
አሁንም ከዚህ ርዕስ አንርቅም። እነ ትራምፕ ለእስራኤል የጦር መሳሪያ እንዳይላክ በተላለፈ እግድ ባይደንን ተቹ። ዩናይትድ ስቴትስ በቅርቡ ወደ እስራኤል ሊላክ የነበረውን የጦር መሳሪያ ለጊዜው እንዲታገድ አድርጋለች። በአሁኑ ወቅት ደግሞ የጋዛ ጦርነት በዩናይትድ ስቴትሱ ፕሬዚዳንታዊ የምርጫ ዘመቻ ላይ ጎልተው ከሚሰሙ የጦፉ ክርክሮችና ንግግሮች መካከል ዋነኛው ሆኗል። ፕሬዚዳንት ጆ ባይደን ጉዳዩን አስመልክቶ የያዙት አቋም የተቹት የፖለቲካ ተቀናቃኛቸው ሪፐብሊካን እጩ ዶናልድ ትራምፕ አንዳንድ የፓርቲያቸውን አባላት ተቀላቅለዋቸዋል። ቬሮኒካ ባልደራስ ኤግሊሲያስ ያደረሰችንን ዘገባ አሉላ ከበደ እንደሚከተል ያቀርበዋል።
የትላንቱ እሁድ ለእስራኤል በውጊያ ላይ የወደቁ ወታደሮቿና በመስከረም 26ቱ የሐማስ የሽብር ጥቃት ሰለባ የሆኑ ወገኖች የታሰቡበት ዕለት ነበር። ከድንበሩ ማዶ ደግሞ እስራኤል በደቡባዊ ጋዛዋ የራፋ ከተማ በሐማስ ላይ የከፈተችውን ወታደራዊ ዘመቻ ወደ አካባቢው ከማስፋፋቷ አስቀድሞ ተፈናቃይ ፍልስጤማውያን ስፍራውን ለቀው እንዲወጡ የተሰጠውን ትዕዛዝ ማሰላሰል ይዘዋል። ከሌላው የዓለም ጫፍ እየሆነ ያለው ጉዳይ በዩናይት ስቴትስ የፕሬዝዳንታዊ ምርጫ ዘመቻም በተመሳሳይ በመስተጋባል ላይ ይገኛል። የሪፐብሊካኑ ፕሬዝዳንታዊ እጩ ዶናልድ ትራምፕ ከትላንት በስቲያ ቅዳሜ በኒው ጀርሲ ክፍለ ግዛቷ የዊልውድ ከተማ ቁጥሩ 100,000 ለሚጠጋው ደጋፊያቸው ንግግር ባሰሙበት ወቅት ስለ እስራኤልና ሐማስ ጦርነት አንስተዋል።
There would have been no war in Gaza with me in the White House. When I was president,
White House ያለሁት እኔ ብሆን ኖሮ ጋዛ ውስጥ ጦርነት አይኖርም ነበር። እኔ ፕሬዝዳንት በነበርኩበት ጊዜ መካከለኛው ምስራቅ ውስጥ ታይቶ የማያውቅ ሰላም ነበር።
ትራምፕና አንዳንድ የዩናይትድ ስቴትስ ምክር ቤት የሪፐብሊካን ፓርቲ አባላት በራፋ እየተካሄዱ ካሉ ሁኔታዎች ጋር በተዛመደ የባይደን አስተዳደር ወደ እስራኤል ሊላክ የነበረውን ወታደራዊ ጭነት ለማስቆም በቅርቡ ያሳለፈውን ውሳኔ አጥብቀው አውግዘዋል። የሪፐብሊካኑ የእንደራሴዎች ምክር ቤት አባል ሴናተር ሊንዚ ግራሃም ትላንት እሁድ በሰጡት አስተያየት ከሁለተኛው የዓለም ጦርነት ሁኔታ ጋር ያዛመዱበትን ትችት ሰንዝረዋል።
When we were faced with destruction as a nation after Pearl Harbor, fighting the Germans and the Japanese, we decided to end the war by the bombing Hiroshima and Nagasaki.
ከፐርል ሃርበር በኋላ እንደ ሀገር ውድመት በገጠመን ጊዜ ከጀርመኖችና ከጃፓኖች ጋር ውጊያ ላይ በነበርንበት ጊዜ ሂሮሽማና ናጋሳኪን በኒውክሌር ቦምብ ደብድበን ጦርነቱን ልናቆመው ወሰንን። ያ ትክክለኛ ውሳኔ ነበር። እስራኤል በዚህ ጦርነት መሸነፍ አትችልም። ስለዚህ ጦርነቱን ለማጠናቀቅ የሚያስፈልጋቸው ቦምብ ይሰጣቸው፣ በሰው ላይ ብዙ ጉዳት እንዳይደርስ ለማድረግ አብረናቸው እንስራ።
ሁኑም አንዳንድ የጦር መሳሪያዎች ለጊዜው እንዳይላኩ ቢደረግም የዩናይት ስቴትስ የውጭ ጉዳይ መስሪያ ቤት በቅርቡ ለምክር ቤት ያቀረበው ሪፖርት ግን እስራኤል ከሐማስ ጋር እያካሄደች ባለው ጦርነት የወታደራዊ እርዳታ አጠቃቀምን በተመለከተ የዩናይት ስቴትስንና ሌሎች ዓለም አቀፍ ሕጎች ጥሳለች ከሚል መደምደሚያ ላይ ሳይደርስ ቀርቷል። የዩናይት ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከኤንቢሲ ቴሌቪዥን ጣቢያ ጋር ቃለ ምልልስ ባደረጉበት ወቅት አገራቸው አጋሯ የሆነችውን እስራኤልን ተጠያቂ ከማድረግ ተቆጥባ እንደሆን ተጠይቀው ነበር።
No, we don't have double standards. We treat Israel, one of our closest allies and partners, just as we would treat any other country.
ጨርሶ አይደለም፣ አድሏዊ አሰራር የለንም። እስራኤል እጅግ የቅርብ አጋሮቻችንና ሸሪኮቻችን ከሆኑ አገሮች መካከል አንዷ ነች። እስራኤልን የሚመለከተው አያያዛችንም ለሌሎች አገሮች ከምንከተለው አያያዛችን ጋር ተመሳሳይ ነው። በቁርጥ ያለ ውሳኔ ላይ ማድረግ በሚችልበት ጊዜ እንወስናለን። ነገር ግን ያን በጦርነት መሃል ማድረግ በጣም አስቸጋሪ ነው።
እስራኤል በጦርነቱ ያሳየችውን ምግባር አስመልክቶ ከዲሞክራት ፓርቲው አባላት ጋር ተመሳሳይ አቋም ያንጸባረቁት የምክር ቤት አባሉ ሴናተር በርኒ ሳንደርስ በበኩላቸው ለኤንቢሲ ቴሌቪዥን ጣቢያ በሰጡት አስተያየት እስራኤል የዩናይትድ ስቴትስ ወታደራዊ እርዳታ አካል የሆነ አንዳችም ሽራፊ ሳንቲም ሊሰጣት አይገባም ብለዋል።
35,000 Palestinians dead and 77,000 wounded, two-thirds of whom are women and children.
35,000 ፍልስጤማውያን ሞተዋል፣ 77,000 ቆስለዋል። ከመካከላቸው 2/3 ሴቶችና ህጻናት ናቸው። በሰለጠነ ህብረተሰብ ውስጥ ጦርነትና ስልጣኔ የሚለው እንዳለ ሆኖ ማለት ነው። በሰለጠነ ህብረተሰብ ውስጥ ጦርነት በዚህ መንገድ መካሄድ የለበትም።
በምርጫ ዘመቻቸውና በፕሬዝዳንታዊ ኃላፊነታቸው በሚወስዷቸው ውሳኔዎች መካከል ስካሁን ሚዛናቸውን ጠብቀው መዝለቅ የቻሉት ጆ ባይደን ወደ እስራኤል የሚላከውን ወታደራዊ ትጥቅ ለጊዜው እንዳይላክ ለማገድ በቅርቡ በወሰዱት ውሳኔ ሳቢያ በሚቀጥሉት ሳምንታት ውስጥ ከሪፐብሊካን የምክር ቤት አባላት ዘንድ አዳዲስ ፈተናዎች ይገጥሟቸዋል ተብሎ ተጠብቋል። ዶናልድ ትራምፕ በበኩላቸው ዛሬ ሰኞ ወደ ፍርድ ቤት ተመልሰው ኒውዮርክ ላይ እየታየ ባለው በተከሰሱበትና ከገንዘብ ጋር በተያያዘው የማጭበርበር ወንጀል ጉዳይ ሊመሰክሩባቸው ከሚቀርቡት የቀድሞው የሕግ አማካሪና ጉዳይ አስፈጻሚያቸው ማይክል ኮህን ጋር ይገጣጠማሉ።
ለምሽቱ የመጀመሪያው ምዕራፍ ያዝናቸው ዘገባዎች ተጠናቀዋል። አሁን ወደ ሁለተኛው ምዕራፍና ልዩ ዘገባዎች ነው የምንሻገረው። የዛሬው የሁለተኛው ምዕራፍ የመጀመሪያ ዘገባችን ንግድና ምጣኔ ሀብት ነው። በዛሬው የንግድና ምጣኔ ሀብት ርዕሰ ጉዳይ የመረጥ ነው ዓለም አቀፍ የመገበያ ገንዘብ ፉክክርን ነው። በዓለም አቀፍ የግብይት ስርዓት ውስጥ ያለው የዶላር የበላይነትን ለመገዳደር እንደ ብሪክስ ያሉ የሀገራት ምጣኔ ሀብታዊ ጥምረቶች አዲስ የጋራ መገበያ ገንዘብ ለመፍጠር እየሰሩ ይገኛሉ። ይህም በተለይም እንደ ቻይናና ሩሲያ ያሉ ሀገራት የዶላር ተጽዕኖን ለመክታትና በዓለም አቀፍ ኢኮኖሚ ውስጥ ያላቸውን ሚና ለማሳደግ ማሰብ እንደሆነ ያነጋገርናቸው የምጣኔ ሀብት ባለሙያዎች ይናገራሉ። ይህን አይነት ኢኮኖሚያዊ ፉክክሮች እንደ ኢትዮጵያ ላሉ ሀገራት ጥቅምም ሆነ ጉዳትን ስለሚያስከትል በጥንቃቄ ሊመለከቱት የሚገባ ጉዳይ መሆኑንም ነው ባለሙያዎቹ የሚመክሩት። አስማማዋየ ነው ዘገባ አለው።
ብራዚል፣ ሩሲያ፣ ህንድ፣ ቻይናና ደቡብ አፍሪካ የፈጠሩትና በመስራቾቹ ሀገሮች ስም ምጻር ብሪክስ ተብሎ የተሰየመው ጥምረት አዲስ የልማት ባንክ እንደሚኖረውና የራሱ ምንዛሬ እንደሚያወጣ በጉዳዩ ላይ ምርምር የሚያደርጉ የንግድና ምጣኔ ሀብት ባለሙያዎች ይናገራሉ። ዋና ዓላማውም በአባላቱ መካከል በሚደረጉ የንግድ ልውውጦች የራሱን ኦፊሴል ገንዘብ በመጠቀም የዶላርን የበላይነት ማስወገድና የራሳቸውን ገንዘብ መጠቀም እንደሆነም ባለሙያዎቹ ትንታኔያቸውን በአስረጅነት ያስቀምጣሉ። የምጣኔ ሀብት ባለሙያውኑ ዶክተር ጽሁፍ ድንቅ ስለሽ በበኩላቸው እንደ ሩሲያና ቻይና ያሉ ሀገራት በራሳቸው ገንዘብ ዓለም አቀፍ ግብይትን ለማድረግ አቅደው እየሰሩ መሆኑን ይገልጻሉ።
ቀዝቃዛው ጦርነት ማክተም በኋላ ባለ አንድ ዋልታ ዓለም ሲመሰረት አሜሪካ እሱን ገንዘቡን መሪነቷን ተጠቅማ ላልተገባ ተጽዕኖ ትጠቀሟለች የሚል አቤቱታ ይሰማል። ለምሳሌ አሁን በሩሲያ በኩል ስዊፍት እንዳትጠቀም ወይም በዶላር የሚደረጉ ግብይቶችን አሜሪካ ጫና እያደረገችበት ስለሆነ አማራጭ አንድ ገንዘብ ብቻ ሳይሆን አንድ እርስ የራሳቸውን የሚገኘውን ገንዘብ ህንድና ሩሲያ ሲገበያዩ ሩብልና ሩፒ ይጠቀማሉ። ቻይናና ሩሲያ ሲገበያዩ ዩዋን ወይም ሩብል ይጠቀማሉ። እንዲሁም ሳውዲ ራሱ ነዳጅ በቻይና ገንዘብ እየሸጠች ነው የሚባል ጭምጭምታ ነበር። ይሄ ምንድን ነው? ዶላርን የመጥላት ሳይሆን ዶላርን ብቸኛ የመገበያያ ገንዘብ አድርጎ መጠቀም ስጋቶች በሀገራት ሉዓላዊነት በምጣኔ ሀብት ነጻነት እንዲሁም በአገልግሎቶችና ምርቶች በነጻነት መንቀሳቀስ ላይ ተጽዕኖ ሊያመጣ ይችላል ከሚል ስጋት አንጻር ነው። ስለዚህ ቻይና ለብዙ ወራት ከ50% በላይ የሚሆነውን ንግድ በራሷ ገንዘብ እያደረገች ነበር። ከቅርብ ጊዜ ወዲህ በቻይናና በሩሲያ እንዲሁም ሌሎች ራቅ ያሉ ሀገራት ስምምነት እያደረጉ የሁለትዮሽ ንግዶችን በየራሳቸው ገንዘብ ሲያደርጉ ቆይተዋል። አሁን ደግሞ የዶላር አማራጭ ገንዘብ አንድ ወጥ የሆነ ይምጣ እየተባለም ያለበት አለ። እሱ በቅርቡ ሊሆንም ላይሆንም ይችላል። ትርጉሙ ግን የኢኮኖሚ ብቻ ሳይሆን አጠቃላይ የጂኦፖለቲክስ ነው።
ሌላው የምጣኔ ሀብት ባለሙያ አቶ አብዱልቃድር ኑረዲን ዓለም አቀፍ ባንክ የማቋቋም የብሪክስ እቅድ ተገዳዳሪነትን የማሳደግ ፍላጎት እንደሆነ ይጠቁማሉ።
ልክ እንደ አይኤምኤፍ እና ወርልድ ባንክ ብሪክስም ስንመጣ ሁለት ተቋማት አሉ። አንደኛው ኮንቲንጀንት ሪዘርቭ አሬንጅመንት የሚባለው የመቆጣጠሩን ስራ ወይም በሀገራት በአባል ሀገራት መካከል ውጭ ምንዛሪ ችግር ቢፈጠር የማበደር የማስተካከል አባል ሀገራትን የመጠበቅ አይነት አለ። ሁለተኛው ኒው ዲቨሎፕመንት ባንክ የሚባል አለ። ጽህፈት ቤቱ ቻይና ሻንሃይ ነው ያለው እና ይሄ ድርጅት እንግዲህ ኢትዮጵያ የሚሆን አሁን የሚገቡ ሀገሮች ከፍለው ልክ የልማት ባንክ ነው ወይም እንደ ወርልድ ባንክ እንደ ዓለም ባንክ የሚሰማራበት የተለያዩ ዘርፎች አሉት። ምዕራቦቹ ብሎክ ላይ ዓለም ባንክ ሲሰራው የነበረውን አይነት ስራ በአክሲዮን የተቋቋመ ነው። $100 ቢሊዮን ነው የተቋቋመው ይሄ ኒው ዲቨሎፕመንት ባንክ የሚባለው።
ዶክተር ጽሁፍ ድንቅ ብሪክስን ጨምሮ አዳዲስ የጋራ መገባቢያ ገንዘብን የመፍጠር ውጥኖች የዶላርና ዓለም አቀፋዊ የመገባቢያ ድርሻን በአጭር ጊዜ መገዳደር አቅም ላይ ያደርሳቸዋል ብለው አያምኑም።
በጣም ታላላቅ የነዳጅና የጋዝ አምራች ሀገሮች እዚህ ውስጥ አሉ። እንደገና ያለ ማኑፋክቸሪንግ ሀብ የሚባለው ቻይና ነው። እሱም እዚህ ላይ አለ። ስለዚህ በተለይ ዶላር የነዳጅ ዋና መገበያያ መሆኑ ከቀረ እና ሌሎች ገንዘቦች በቀጥታ ወደ ነዳጅ መቀየር ከቻሉ ማለት በዩዋን ነዳጅ መግዛት ዶላር ኢንተርሚን ሶስተኛ ወገን ሆኖ በጣልቃ ሳይገባ እንደዛ ከተቻለ በጣም ከባድ የሆነ የዶላር ዋጋ የመግዛት አቅም እንዲሁም ዓለም አቀፍ ተቀባይነት ተጽዕኖ ላይ ይወድቃል ለማለት ይቻላል። ነገር ግን ጊዜ ይፈጃል እስኪ ለመዳዲሱ የሚመጣው ያን ያህል በአምስት ዓመት ወይስ በአስር ዓመት ላይሆን ይችላል። በጊዜ ሂደት በሶስት በአራት አስር ዓመታት ግን ዶላርን ቀድሞ ሊሄድ የሚችል ወይም እኩየ ሆኖ የሚገዳደረው ገንዘብ የማምጣት አቅም ይኖራቸዋል።
በዚህ ሀሳብ የሚስማሙት አቶ አብዱልቃድር ኑረዲ በበኩላቸው ይህ በአያላን ሀገራት የሚደረገው ዓለም አቀፋዊ የኢኮኖሚ ተገዳዳሪነት ኢትዮጵያ ላሉ የንግድና ምጣኔ ሀብት እድገት ጉዳይ ሁሌም አሳሳቢ ለሆነባቸው ሀገራት ጥቅምም ጉዳትም እንዳለው ያስረዳሉ።
ጥቅሙ ለምሳሌ ኢትዮጵያ የኤንዲቪ የኒው ዲቨሎፕመንት ባንክ አባል ነች ማለት ነው። ስለዚህ ኒው ዲቨሎፕመንት ባንክ ትላልቅ ኢንቨስትመንቶች ላይ ይሳተፋል፣ ዓለም አቀፍ ኢንቨስትመንቶች ላይ አውሮፓንም ሌሎች ሀገሮችንም ጨምሮ ማለት ነው። ከዛ የምናገኘው ዲቪደንድ አለ። ልክ አንድ አትራፊ አዋጭ ባንክ ላይ ኢንቨስት እንደማድረግ ነው የሚቆጠረው። እነዚህ 11 ሀገራት እርስ በራሳቸው መበዳደር መዋዋስ ሊኖር ይችላል። ገንዘብ መበዳደር ስለሚኖር አሁን ሰዓት ላይ በተለይ ቴክኖሎጂው ጥሩ ስለሆነ ክፍያን የማጣጣት ሲስተም ላይ አሁን አርቲፊሻል ኢንተለጀንሱን በመጠቀም ዲጂታል አማራጮቹን በመጠቀም ብዙ ጥቅሞች ይኖሩታል ማለት ነው። ጉዳት ብለን ምንለው ምናልባት የምዕራቦች ዕዳ ስላለብን የፖለቲካ ጫና ያንን እነዛ ምስራቆች ደቡብ ምስራቅ ሀገራት የእኛን ያድኑናል የሚለው ተወሰነ ጫና ከሌለው በስተቀር ጉዳት አለው ብዬ አልልም።
ኢትዮጵያ ከሁለቱም ጎራዎች ጋር እኩል ወዳጅነት እንዳላት የሚናገሩት ዶክተር ጽብ ድንቅ አሁንም ጥቅሞቿን ማዕከል ማድረግ እንዳለባትም ይመክራሉ።
የሁለቱ ክፍትል ብሪክስ እና የብሪክስ ተቃራኒ የምንለው ጂ7 እንበለው የምዕራቡን ዓለም ህብረት በሱ በኩል እንያዘው ሆነል ወደ አንዱ ስትሄድ አንደኛው እንደ ባላንጣ ነው ሊያይ የሚችለው ከምጣኔ ሀብት በዘለለ ስለሆነ ህብረቶች የሚታዩት። ስለዚህ ፈተና ይኖራል። አንዳችንን ምረጡ ይባላል። ለመምረጥ ከባድ ነው። ስለዚህ ማድረግ ያለባቸው እንደ ኢትዮጵያ ያሉ ሀገሮች ራሳቸውን ፍላጎት በደንብ ማወቅ ከዛ ከምዕራቡ የሚያገኙትን ከምስራቁ የሚያገኙትን አስልተው በብልጠት ከዛም እያሉ በጣም አስቸጋሪ መስመር ነው ማለት የሚኖረው። ነገር ግን እሱም ብልጥ ከሆኑ መጠቀም ይችላሉ። ያሉንን መጫወቻ ካርዶች በአግባቡ ከተጠቀም አይ ቲንክ ከሁለቱም ጥቅም ማግኘት እንችላለን። ነገር ግን አደገኛ ነው። ከኛ ናችሁ ከነዛ የሚለው ጫና አለ።
በአሁኑ ወቅት ሀገራት ያላቸው ኢኮኖሚ አቅም አንዱ መለኪያ በሆነው የዓለም አቀፉ የገንዘብ ተቋም IMF የሀገራት መገባቢያ ተቀማጭ ድርሻን በተመለከተ እስከ አውሮፓውያን አቆጣጠር 2022 ድረስ በጠናቀረ መረጃ ዶላር የ59% ድርሻን በመያዝ ቀዳሚ ስለመሆኑ የስታቲስታ አህዛዊ ገለጻ ያሳያል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
ተከታዩ ዘገባችን ትምህርት ነክ ርዕሰ ጉዳይ ላይ ያተኩራል። ለሀገሪቱ መዲና የቀረቡትን ጨምሮ በዩናይትድ ስቴትስ በየዓመቱ የአካባቢ ማህበረሰቦችን ጉዳይ የሚዘግቡ የዜና ተቋማት ቁጥር በመቀነስ ላይ ይገኛል። አንዳንድ የሁለተኛ ደረጃ ተማሪ ጋዜጠኞች እጥረቱን ለማካካስ በጥረት ላይ ይገኛሉ። ሮቢን ገስ ከዋሽንግተን ዲሲ ወጣ ብለው ከሚገኘው የሞንትጎመሪ አውራጃ የላከውን ዘገባ ሀብታም ስዩም እንደሚከተል ያቀርበዋል።
የዋልተር ጃንሰን ሁለተኛ ደረጃ ትምህርት ቤት የዜና ክፍልና የተማሪ ጋዜጠኞች በሞንትጎመሪ ካውንቲ ሜሪላንድ ውስጥ ዜናዎችን ይዘግባሉ። አውራጃው በዩናይትድ ስቴትስ ከሚገኙ ሀብታም ቀጠናዎች መካከል አንዱ ቢሆንም በአካባቢው ያሉ ማህበረሰቦች የዜና አውታሮች ቁጥር ግን ማሽቆልቆል ይዘዋል። ሴን ፓርክ ዘ ፒች የተሰኘው ጋዜጣ ዋና አዘጋጅ ነው።
ማህበረሰባዊ የዜና አገልግሎት በእጅጉ ጠቀሜታ እንዳለው አስባለሁ። በአካባቢያችን በጣም ብዙ ጋዜጣዎች ነበሩ።
በዚህ ቀጠና ከዓመታት በፊት 8 ጋዜጦች የዜና ሽፋን ይሰጡ ነበረ። አሁን ላይ ግን ደ ሞንትጎመሪ ካውንቲ ሴንቲነል ከተሰኘው በጎርጎሳውያኑ 1855 ከተቋቋመው ጋዜጣ በቀር ሌሎች ታጥፈዋል። እሱም ቢሆን በኮሮና ቫይረስ ስርጭት ሰሞን ለፈተና ተዳርገዋል፣ ህትመቱን አቁሟል። ሆኖም ጋዜጣ ከሚዘግቡ ተማሪዎች ጋር በተመሰረተ ትብብር ስራውን በበይነ መረብ ላይ መቀጠል ችሏል። ዘ ፒች ተብሎ የሚጠራው አውታር የዜና ክፍል ውስጥ ተማሪዎች በበይነ መረብ ላይ ዘገባዎችን ያትማሉ። ህትመቱ የትምህርት ቤት ታሪኮች ላይ ብቻ ያተኩር አይደለም። ተማሪዎችን ሊስቡ የሚችሉ ማህበረሰባዊ ዜናዎችንም ያካትታል። ዘረኝነትን የተመለከተ አስተያየት፣ የትምህርት በጀትን የተመለከተ ዘገባና የአካባቢ ስፖርት ትኩስ መረጃዎችም ሊሆኑ ይችላሉ። ሚያ ሃልፐር ዘ ፒች በተሰኘው አውታር ውስጥ የተማሪ ጋዜጠኛ ናት።
The future of journalism is not as secure as it once was, and it's been changing a lot over the years.
የጋዝጠኝነት መጻኢ ዘመን ወትሮ እንደነበረው ደህንነቱ የተጠበቀ አይደለም። በአመታት ውስጥ በእጅጉ እየተቀየረ ነው። እኛ የተማሪ ጋዝጠኞች ደግሞ በዚህ ለውጥ ውስጥ ስፍራ ይኖረናል።
አንዳንዴ ዘ ሰንቲነል አውታር በአማካሪዎቻቸው ዕውቅና ከተማሪዎች ዘገባዎችን ይጠይቃል። ብዙ ጊዜ ግን አውታሩ ተማሪዎች ዘ ፒች በተሰኘው አውታራቸው ላይ ካተሟቸው ዘገባዎች መካከል ምርጡ ይወስዳል። ዊንዲ ቦሬል የተማሪ ጋዝጠኞች አማካሪና በዋልተር ጃንሰን ትምህርት ቤት ውስጥ መምህርት ናቸው።
It evolved into this current process where when they see something that
የሚወዱትን ነገር አለም ማህበረሰቡ ላይ ተጽኖ ያሳድራል ባሉት ጉዳይ ላይ ይሰሩ ዘንድ ፍቃድ ወደሚወስዱበት ሂደት ተሸጋግሯል። ፍጹም ተስማሚ ነበር።
ማርክ ካፕሎፍ ደግሞ የሴንቲነል አሳታሚ ናቸው።
We're honored that they feel that we're the proper place to give them a voice.
እኛ ለነሱ ድምጽ ለመስጠት ትክክለኛ ቦታ እንደሆን ስለተሰማቸው ክብር ይስማናል። ሁልጊዜ ከነርሱ ማራለው። የሁለተኛ ደረጃ ትምህርት ቤት ጋዜጠኞች ብቻ ሳይሆን የኮሌጅ ጋዜጠኞችም አሉን።
የኖርዝዌስተርን ዩኒቨርሲቲ ተመራማሪዎች እንደሚናገሩት ከግማሽ በላይ የሚሆኑት የዩናይትድ ስቴትስ አውራጃዎች አስተማማኝ ዜናና መረጃ የማግኘት ውስንነት ገጥሟቸዋል። የሁለተኛ ደረጃና የዩኒቨርሲቲ ተማሪዎች ክፍተቱን ለመሙላት እንደ አንድ መላ እየታዩ ነው። CN Park በድጋሚ
For a publisher to take our work seriously and to acknowledge that what we're doing is the real deal.
አንድ አሳታሚ ስራችንን ከቁም ነገር ቆጥሮ የምር ስራ እንደምንሰራ ዕውቅና መስጠቱ ለኔም ሆነ እነዚህን ዜናዎች ለማሳተም በትጋት ለሚሰሩት ተማሪ ጻፍት በመላ ትልቅ ትርጉም አለው።
አሌክሰን ሺው የአመቱ የሜሪላንድ ሁለተኛ ደረጃ ትምህርት ቤት ጋዜጠኛ ተብላ ተመርጣለች። የሴንቲነል አንባቢዎችም ያውቃታል።
I look for issues in my community that I think are worth sharing or might be more underrepresented in terms of
በማህበረሰብ ውስጥ ላጋራቸው የሚገባቸው ወይም ደግሞ በአሁን ጊዜ ካለው የዜና ሽፋን አንጻር ውክልና አንሷቸዋል ብዬ የማስበውን ጉዳዮች ፈልጋለሁ። ቀደም ሲል በተለይም በወረርሽኝ ጊዜ ስለ እስያዊ ጠልነት እንዲሁም ደግሞ በአውራጃ ያሉ ትምህርት ቤቶች እያጋጠሟቸው ስለነበሩ የምትክ መምህራን እጥረትና የመሳሰሉ ችግሮች ጽፌ ነበር።
ብዙዎቹ ለመምረጥ እድሜያቸው ገና ቢሆንም ዩናይትድ ስቴትስ የምታደርገው ምርጫ ቁልፍ ትኩረታቸው ይሆናል ተብሎ ይጠበቃል። ለሁለተኛ ደረጃ ተማሪዎች ብዙ ጊዜ የሚያሳስቧቸው የእግር ኳስ ጨዋታዎች፣ ከእድሜ እኩዮቻቸው ጋር የሚያሳልፉት ልዩ ምሽትና የማህበራዊ መገናኛ አምዶች ናቸው። በዚህ ዜና ክፍል ውስጥ ያሉ ተማሪዎች ግን ትኩረታቸው የትምህርት ቤቱን ቅጽር ግቢ ተሻግረው በማህበረሰቡ ዘንድ አሻራውን እየተወ ነው።
ከአሜሪካ ድምጽ ዋሽንግተን ዲሲ ወደ እናንተ የሚደርሰው ዘገባችን በመጠናቀቅ ላይ ይገኛል። ከመለያየታችን በፊት ስርጭቶቻችንን እንዴት ልታገኙ እንደምትችሉ እናስታውቃችሁ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከመሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነጻው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምጽ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምጽ ታሪኮችን የምናሳየው በምልአት ነው።
የተከበራችሁ አድማጭ ተመልካቾቻችን በ19 በ22 እና በ31 ሜትር ባንድ አጭር ሞገድ እንዲሁም ደግሞ በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ ሲተላለፍላችሁ የቆየው የማክሰኞ ምሽት ሚያዝያ 6 2016 ዓ.ም መሰናዷችንና ጥንቅሮቻችን እዚህ ላይ ተጠናቀዋል። አብራችሁን እስካሁን ድረስ ለቆያችሁ እጅግ አብዝተን እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ደግሞ ጥያቄ ቢኖራችሁ በቪያም ሀሪክ የፌስቡክ ገጽ ላይ በመግባት እዛ ላይ አድርሱን። ስልክ ቁጥሮቻችሁንም እዛ ላይ ተተውልን ወይም ደግሞ በሚተጠቀሙን ጉዳዮችም ካሉ በዛ ላይ ብታስቀምጡልን እኛ እንከታተለው ይሆናል። ስለነበረን ቆይታ እናመሰግናለን። ኤደን ገረመው መሰናዶውን በመምራት፣ ንጉሱ ታምሬ ስርጭቱን ከዚሁ ከስቱዲዮ በማቀናበር፣ ጽዮን ግርማ በዋና አዘጋጅነት፣ አበባየው ገበያው የዌብና ማህበራዊ ድረገጹን በመቆጣጠር፣ ሲሳይ አሸናፊና ግርማ ደገፋ ደግሞ የምስልና ድምጽ ቅንብሩን በመከወን አብረናቸው ያመሸነው ባለሙያዎች ነበርን። በነገው ምሽት በመደበኛ የሬዲዮ በቴሌቪዥን መሰናዷችን እንጠብቃችኋለን። በድጋሚ እናመሰግናለን። ጤና ይስጥልን። Thank you.